ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡ ህዳር 23 ቀን 2013 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡ ህዳር 23 ቀን 365 ቀናት አንድ አመት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
የህዝብን ድጋፍና ይሁንታ ያጣገዛት ወያኔን ወግቶ በረጅሙ ላንዴም ለሁሌም ማሸነፍ መቻሉ አጠራጣሪ ቢሆን ተገቢ ነው። የህዝብን ፍላጎት ረግጦ የተጠላውን ፖለቲካ ሊቀጥል የሚፈልግ አገዛዝም በዘላቂው ህዝብ ጠላት ባለው ላይ ድልን የሚያገኝ አይሆንም። ይህን በጊዜ መረዳት ይጠቅማል።
አፉ ከኢትዮጵያ ልቡ ከነኛ በሚል ርዕስ ከዝግጅት ክፍላችን የቀረበው የዕለቱ ሀተታ ነው። ከዚህናው በመከተል ይቀርባል። ከዚያም ትላንት በጥቂት የትግራይ ተወላጅነን ባይ ዘረኞችና ጽንፈኞች ስንገዛ ነበር፣ ዛሬ ደግሞ ከኦሮሞ ህዝብ ውስጥ ከወጡ ጠባቦችና ጽንፈኞች እጅ ወድቀናል። አላማቸውና ምግባራቸው ቅንጣት ያህል ለውጥ አልታየበትም። አእምሮ በለጠ ከአዲስ አበባ፣ ወያኔ ኢህአዴግ ወይስ ኦዴፓ ብልጽግና? ውሃ ቅዳ ውሃ መልስ የፖለቲካ ጨዋታ ነው በሚል ርዕስ የላኩልን ጽሑፍ ነው። በመጨረሻም ሌሎች ከዝግጅት ክፍላችን የቀረቡ ጽሑፎችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በትግራይ የሚካሄደውን ጦርነት አስመልክቶ ከዘጠኙ የወያኔ ቡድን ማዕከላዊ ኮሚቴ አባላት ውስጥ ኬሪያ መሐመድ የተባለችው እጇን ለአገዛዙ ባለስልጣኖች ሰጥታለች። በተለያዩ የስልጣን እርከኖች ኃላፊ ሆና የሰራችው ኬሪያ መሐመድ የፌዴሬሽን ምክር ቤት ተብዬው አፈ ጉባኤ ሆና እያለች በርካታ በደሎች የፈጸመች ሲሆን ከነዚህም መካከል በወልቃይትና በራያ ተወላጆች የቀረበውን የማንነት ጥያቄ አፍኖ ማስቀረት መሆኑን ብዙዎች ይናገራሉ። የወያኔ ቡድንና የአገዛዙ ባለስልጣኖች ቅራኔ እየተባባሰ በሄደበት ወቅት ግለሰቧ ወደ ትግራይ ሄዳ አገዛዙን የሚወነጅል መግለጫ በትግራይ ቴሌቪዥን ከሰጠች በኋላ በገዛ ፈቃዷ ኃላፊነቷን መልቀቋን አስታውቃለች። በወንጀል ይፈልጋሉ በሚል ስምና ፎቶግራፋቸው ከተሰራጨው የወያኔ ቡድንና አመራር አባላት አንዷ ናት። በሌላ በኩል በትግራይ ለአንድ ወር ያህል በተካሄደ ጦርነት በሁለት ግንባሮች በአዛዥነት የመሩት ሁለቱ ጀነራሎች መቀሌ ከተማ ላይ በጋራ መግለጫ ይስጣሉ የተባለው እስካሁን ያልተሰጠ ሲሆን በአገረ ሰላምና በአዲ አቦ ከመሬት በታች በተቆፈረ ምሽግ ውስጥ ስለሚገኙት የወያኔ አመራር አባላትና አግተው ስለያዟቸው በርካታ ሰዎች ጉዳይ በአሁኑ ወቅት የተገኘ መረጃ የለም። ጦርነቶቹ በተለያዩ የትግራይ አካባቢዎች ስለመካሄዳቸውና አለመካሄዳቸው በአገዛዙም ሆነ በሌላ ምንጮች የተባለ ነገር የለም። አንዳንድ የዜና ተቋሞች ከመቀሌ ከተማ አገኘን ባሉት መረጃ በከተማዋ ወደ ነበረችበት ቀን ተቀንቅስቃሴ ባትመለስም በአስተማማኝ ሰላም ላይ መሆኑን ገልጸዋል። ከነዚህ በተጨማሪ የልዩ ኃይል አባላት ሲጠቀሙበት በነበረ ከተግቢ ውስጥ በርካታ የጦር መሳሪያዎች የተያዙ መሆኑንም ዘግቧል። ጥቅምት 24 ቀን ወያኔ በመከላከያ አባላት ላይ ጥቃት ሲያደርስ ከተኩስ ልውውጥ በኋላ በወያኔ ተይዘው የተለቀቁ 1139 የሚሆኑ ወታደሮች የተከዜ በርሃን በማቆራረጥ ሰቆጣ ይገቡ መሆናቸው ታውቋል። እነዚህ ወታደሮች ወያኔ ቡድን አባላት የደረሰባቸው ግፍ በዝርዝር የተናገሩ ሲሆን በተኙበት ተኩስ የተከፈተባቸው መሆኑን ከጓደኞቻቸው ውስጥም በርካታዎቹ መገደላቸውና በተገደሉት ሬሳዎች ታንክ የተነዳባቸው መሆኑን እነሱን መሳሪያቸውን ቀምተው ተከዜ ወንዝ ላይ ወስደው እንደጣሏቸው ገልጸዋል። በተመሳሳይ ዜና በጥቅምት 24 ቀን በደረሰው ጥቃት ወደ ሱዳን ሸሽተው ከነበሩ 50 የሚሆኑ ወታደሮች ከነመሳሪያቸው ወደ ኢትዮጵያ እንዲመለሱ የተደረጉ መሆኑን ሱዳን ትሪቡን የተባለው የሱዳን ጋዜጣ ረቡዕ ዳር 23 ቀን በአስተራጮችም ዘግቧል። ከአምሳዎቹ መካከል 31 የመከላከያ ሰራዊት አባላት፣ 13 የፌደራል ፖሊስ፣ 6 ደግሞ የጉምሩክ ባለስልጣን ሰራተኞች መሆናቸውን ታውቋል። በትግራይ ውስጥ እርዳታ ለማስገባት ከአገዛዙ ጋር ስምምነት መደረሱን አንድ የተባበሩት መንግስታት ድርጅት ኃላፊ ገልጿል። ሁኔታውን እንዲገመግም አስኔ ቡድን ረቡዕ ህዳር 23 ቀን ወደ ቦታው ይላካል የተባለ ሲሆን በግምገማው መሰረት በጦርነቱ ለተጎዱ የህብረተሰብ ክፍሎች ምግብ፣ መድኃኒትና ሌሎችም ሰብአዊ እርዳታዎች ማድረስ ይቻላል ተብሏል። በመቀሌ አይደር ሆስፒታል የህክምና መገልገያዎች እጥረት ያጋጠመ መሆኑን የኢትዮጵያ ቀይ መስቀል ድርጅት ሰሞኑን መግለጹ የሚታወስ ሲሆን በሺዎች የሚቆጠሩ ኤርትራውያን ስደተኞችም ከፍተኛ የምግብ ችግር ላይ መሆናቸውን ሰሞኑ መገለጹ ይታወቃል። ከወያኔ ጋር ጦርነት በተጀመረበት ወቅት ማይክድራ ከተማ ውስጥ የተገደሉ ሰዎች ቁጥር ከተነገረው 600 ሰዎች በጣም ሊጨምር እንደሚችል የአስቸኳይ ጊዜ አዋጅ እየመረመረ ያለው ቦርድ ያገኛቸው መረጃዎች መሰረት በማድረግ አስታውቋል። ቦርዱ ባደረገው ምርመራ በርካታ ሰዎች ያነጋገረ ሲሆን እጅግ ዘግናኝና ዘረን መሰረት ያደረገ ጭፍጨፋ መካሄዱና ከ50 እስከ 60 አስክሬኖች በአንድ ላይ የተቀበሩባቸው በርካታ ቦታዎች ምራቸውን ለማረጋገጥ ተችሏል ተብሏል። ረቡዕ ህዳር 23 ቀን በአዲስ አበባ ቦሌ ክፍለ ከተማ ጎርጎሪዮስ አደባባይ ተብሎ በሚጠራው አካባቢ ቆሻሻ ገንዳ ውስጥ ተጥሎ የነበረ ቦምብ በአካባቢ ሰዎች በተደረገ ጥቆማ መሰረት የቦምብ አምካኝ ባለሙያዎች ወደ ቦታው በማቅናት ለማመከን ሙከራ በማድረግ ላይ ያሉ ምክንያቱ ባልታወቀ ምክንያት ሊፈነዳ ይችላል ተብሏል። የቅርብ ርቀት ባለ አንድ ጋራጅ ውስጥ ሲሰራ የነበረ አንድ ሰው ቀላል ጉዳት ደርሶበት ሕክምና ተደርጎለታል። በተመሳሳይ ዜና በዚሁ ክፍለ ከተማ ጎርድ ሾላ ቅዱስ ያሬድ ሆስፒታል ተብሎ የሚጠራ አካባቢ አንድ ሌላ የተጣለ ቦምብ መኖሩን ለፖሊስ መረጃ ደርሶት ለማመከን የቻለ መሆኑን ተነግሯል። ዛሬ ረቡዕ ህዳር 23 ቀን በመተከል ዞን በማንዱራ ወረዳ አሸባሪ ታጣቂዎች በህዝብ አመላልሻ ተሽከርካሪ ላይ ባደረሱት ጥቃት በሰባት ሰዎች ላይ የአካል ጉዳት መድረሱ ታውቋል። ከተጎዱት መካከል አንደኛው በከባድ ቆሰለ ሲሆን በስድስቱ ላይ የደረሰው ቀላል ጉዳት መሆኑንና ሁሉም በፓዌ ሆስፒታል ገብተው ህክምና እየተደረገላቸው መሆኑን ተነግሯል። ቀደም ብሎ 43 አሸባሪዎች በመተከል እጃቸው ሰጥቷል የሚል መግለጫ መስጠት የሚታወቅ ሲሆን በቤንሻንጉል ጉሙዝ አስተዳዳሪ ማካባቢ የሚንቀሳቀሱ አሸባሪዎች በአስቸኳይ እጃቸው እንዲሰጡ ጥሪ መደረጉም ይታወቃል። አድማጮቻችን የለቱ ዜና ዚላ ተጠናቀቀ። ከቀሪ ዝግጅታችን ጋር አብራችሁን ቆዩ።
የረቡ ህዳር 23 ቀን 2013 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ አፉ ከኢትዮጵያ ልቡ ከነኛ በጥቅሉ መናገርና መደምደም ባይቻልም የገዢዎች ጨቋኞች ዘረኞች አፍ ውሸትን እንጂ ሐቅን እንደማይናገር መገመቱ ብልህነት ነው። ያገራችን ሰው ውሸት ሲበዛበት ቦተለከኝ የሚለው አለመክንያት አይደለም። በደፈናው ፖለቲካ ውሸት ነው ብሎ ማሰቡ ትክክል ባይሆንም በርካታ ፖለቲከኞች ይዋሻሉ ብሎ መገመቱ ተገቢ ነው። ኮሎኔሉ ደግሞ ሲዋሽ ሲቀደድ ከኮሾ አቡጀዲ በፈጠነ ከመሆኑ በተጨማሪ ምንም ማረን የለውም። ራሱም የሚያስጠይቀው ነውና ወያኔን አሸባሪ ድርጅት ለማለት አልደፈረም። ታፍኜ ታግቼ ነበር በሚል ሊያወናብደንም ጥሯል። ህዝብን ስለሚፈጁት ጓደኞቹና መንጋዎች ዝምታን መርጧል። አፉን ከፍቶ ቀደም እንደታዘብነው ውሸት ከመያምቦለቡል አፉን ቢዘጋና ከግለት ቢርቅ እንደሚሻለው ጥርጥር የለውም። ግን መነሻ መድረሻችን ስለ ኮሎኔሉ የታወቀ ቀጣፊነት ሳይሆን አፉ ከኛ ልቡ ከነኛ መሆኑን ጫና ሰጥተን ለማቅረብ ነው። ኮሎኔሉ የሻቢያ ግልገል የሆነ መምጣቱን ዛሬ አለ የሚል ብዙ ዜጋ የለም። የኤርትራ ስደተኞችን አሳልፎ ለሻቢያና ለሞት መስጠቱ የቀርብ መረጃ ነው። ከኦሮሞ ጠባቦችና ጽንፈኞች ጋር ደግሞ ገጥሞና አቅፏቸው እንደሚሰራ እናራርሳ ጋቢሳ ሽመልስ አብዲሳና ታከለ ኡማ ምስክሮች ናቸው። የጠቅላይ ሚኒስትር ቢሮ በተባለው ውስጥ የሚርመሰመሱት ያንድ ብሔረሰብ ተወላጆች ማረጋገጫ ናቸው። የጦር አዛዦችና የልዩ ኃይሉ ብዛትና ያንድ ብሔር መሆኑ ምን ያመለክታል? ኮሎኔሉ ቀውስ ያላጋውና ሲሰጋ ኢትዮጵያ ማለትን እንደሚያበዛ ሁላችን ታዝበናል። በዚህ ልፈፋው የሚሞኙለት ዛሬ ቢኖርም ቁጥራቸው ግን ቀንሷል። በቤተ መንግስት እስረኛ ነበርኩ እንደ ኦባማ በልዩ የጦር ክፍል ሲቹዌሽን ሩም ሆኜ የወያኔ መሪዎችን አቢ አዲ ሲንቀሳቀሱ አየኋቸው እንዳናጠቃቸው ልጆችና ሚስቶች ይዘው ስለነበር ተውናቸው ወዘተ ወዘተ ብሎ ሲፈሸክት ምንኛ የፓርላማ አባል የተባሉትን እንደናቃቸው ጠቁሟል እንጂ ዝገርም ያንተ መከራ የሚለውን የሚያገኛል ሆነም። ኮሎኔሉናም ነው የሚፈነድቁ ያው የለመደባቸው ባንዳዎች መሆናቸውንም ወገን በጦር ሜዳ እየረገፈ ባለበት ውስኪ ሲራጩ ያየናቸው ምስክሮች ናቸው። ሙሴ መጣልን ብለው ሲቧርቁና ሲቸከችኩ የነበሩት ዛሬ ፈረንጁን ላይ ተሰረቀውን የአማራ አፋር መሬት ትግራይ ብሎ ሲጠራና ተወናብዶ ሲያወናብድ ዝምታን መርጠዋል። ብራቸውም ደርቋል። የወያኔ ደጋፊና ፈቀላጤ የሆኑትን ባዕዳን አዋቂ ምሁሮች ብለው ሲያቀርቧቸው የቆዩ ዛሬ ባዕዳኑ ጨርቃቸውን ጥለው ወያኔ ተጠቃ ብለው ሲያለቅሱ ምን ይሉ ይሆን? ወያኔ እስካልወደመ ድረስ የኢትዮጵያ ጠላቶች ሊረዱት ሊደግፉት ሊያቆዩት መጣራቸው የማይቀር ነው። ያ ሁሉ አማራ ሲፈጅ አንድም ቃል ሲተነፍስ ያልተሰማው የአሜሪካ የውጭ ጉዳይ ሚኒስቴር ሰሞኑን ታረቁ ትግራይ ጦርነቱ ይቁም በሚል ለኮሎኔሉ ደውሎ እንዳሳሰበውም ሰምተናል። ወያኔን እንደ ኃይልና አገዛዝ ማውገዝ አቅቶት ራሱም ወያኔ ነበርና ጁንታ ገለመሌ በሚል ሊደባብቅ የሚጥረው ኮሎኔል ሻቢያ አስቸግሮት እንጂ እሱ ከወያኔ ጋር እርቅን ጠልቶ አይደለም ሲሉ ብዙዎች ተደምጠዋል። ወያኔ የዘረኝነት ጡት አጥብቶት ያሳደገው ነውና ሌላም ባንጠብቅም ወያኔ ግን ራሱ ያሳደገው ኮሎኔል ዞሮ ሲያጠቃውና የኢዜማ መሪዎች የኢትዮጵያ መንግስት ይሉት የነበረው ሁኔታ ማክተሙ ደስ ያሰኛል። ግን የህዝብን ድጋፍና ይሁንታ ያጣገዛት ወያኔን ወግቶ በረጅሙ ላንዴም ለሁንሌም ማሸነፍ መቻሉ አጠራጣሪ ቢሆን ተገቢ ነው። የህዝብን ፍላጎት ረግጦ የተጠላውን ፖለቲካ ሊቀጥል የሚፈልግ አገዛዝም በዘላቂው ህዝብ ጠላት ባለው ላይ ድልን የሚያገኝ አይሆንም። ይህን በጊዜ መረዳት ይጠቅማል። ኢህአፓ እንደ ድርጅት ወያኔን ሲታገል ዘመን ያሳለፈ ነውና ስንት ብርቅ ልጆቹን ጓዶቹን የበላቸው ያጠፋቸው ወያኔ ነውና 27 ዓመታት ሙሉ ወያኔ ኢትዮጵያን ሲያስለቅስና ሲያደማ የቆየ ነውና ለወያኔ መሪዎችና ድርጅት በአጠቃላይ ቅንጣትም አዘኔታ ሊኖረው መጠበቅ የለበትም። ድርጅቱ ጥንትም ዛሬም ሲል እንደቆየው ግን በህዝብ ስም ወንጀል የሚፈጽሙት ጥቂቶችና ህዝብ አንድ አይደሉም። ወያኔ የትግራይን ህዝብ አይወክልም ቀሮና የኦሮሞ ህዝብ ለየቀልናቸው ወዘተ ወዘተ ቁጭትና ስሜት በገነነበት ይህን ልዩነት መጠበቁ መቀበሉ የመንጋ ይዘትም ብክለትን ሲያሰፋ ከሁሉም አንድ ናቸው መራቁ ቢያስቸግር የሚገባን ቢሆንም ታሪክና ትውልድን የማይበክል አቋምን መከተልን ኢትዮጵያዊነትን ማስጠበቁ ወሳኝ ይሆናል። ወያኔ ድርጅት ነው። የዘረኛ ስርዓት እናት ነው። ሁንታ ወይም ጁንታ አይደለም። የራስን ኃላፊነት እንደ ወያኔ ለመደበቅ ካልተፈለገ በቀር ወያኔን ማውደም ማለት ዘረኛ ስርዓቱን ማስወገድ ማለት ነው። ስርዓቱን አስቀጥሎ ስፋት ነጋን ዞር ማድረጉ ብቻ አይበቃም። በመሆኑም ከኢትዮጵያ አንድነትና የህዝብ ጥቅም መጠበቅ አንፃር የሻቢያ የበላይነት መከሰት የሚያሳስብ እንጂ እሰየው የሚባልለት አይደለም። መነሻውን የረሳ መድረሻውን ይስታል ተብሏል። ትግል የተጀመረው ትላንት አይደለም። ከአጼው ዘመን ጀምሮ ህዝባዊ ዴሞክራሲያዊ መንግስት ብለን ደማችንን ስንገብር ነበር ለዴሞክራሲና አገራዊ እድገት። የሽግግር ወይም ህዝባዊ መንግስት መፈክራችን ግዚያዊ ተባለ ቋሚ መሰረት ይህ ነው። ለኢትዮጵያ ሉዓላዊነት ስንመኝ አልሆን ብሎ አስቸግሮን ቆይቷል። የወያኔን ቡድን ማደባየት የግባችን ውሱን ዓላማ ነው። ቢሆንልን ባልከፋ መንገዶል ግን መባሉ ደስ ለማይላቸው መንገር የምንገደደው ገና ነው የሚለውም ሐቅን የተንተራሰ መልእክት ነው። ወያኔ ከነ 200 ሺህ በላይ ጦሩ ሲተን ለማየት የቋመጡ ገና ነው ስንላቸው ደስ ባይላቸውም ሐቁ ይህ ነው። በተለይ ያማራው መከራ ገና አላባራም። በደሙ ነጻ ያወጣቸውን መሬቶቹን በተለጣፊ ኢምንቶች ትግራይ ብሎ በቀጣይ ለማስተዳደር ያለው የኮሎኔሉ እቅድና ሴራ በዝምታ የሚታለፍ አይደለም። የፈሰሰው ደማችን ዋጋ አለው እንዲባል ዘረኛው ስርዓት መወገድ አለበት። ይንኳ ለነገ ከተባለ የህዝብ የመሬት ባለቤትነት መረጋጋት ይገባዋል። ደግንም ወያኔንም ኢትዮጵያዊ መንግስት ያላልነው ዛሬ በድንገት ተገልብጠን ስንቱ ህዝብ ላይ ዘረኛ ፍጅት ያካሄደና ያፈናቀለውን የኮሎኔሉን አገዛዝ ኢትዮጵያዊ ማለቱ ይቀፈናል አይዋጠልንም። ይህ ነው ሐቁ። አስመሳይ አገር ወዳዶች ምሁር ተብዮች ወዘተ የምንላቸው በጅምላ በዚህ መንገድ ማንነታቸውን መግለጽ ስለሚቻልና ስለሚገባም ነው። ማህይሞችን አዋቂ ዘረኞችን ኢትዮጵያዊ ማለቱ በጠራራ ፀሐይ ራስን አስተላሎ ህዝብን ማደናገር ብቻ ነው። ይህን በዚህ ለተካኑት ባንዳዎችና አንጃዎች እንተውላቸዋለን። አማራው አፋሩ ወያኔ ቀማውን መሬት አስመልሶ ባለቤትነቱን ማስረገጥ አለበት። ጦርነቱ ያለቀ ነው ብሎ መገመት ባለው ይዘት ሞኝነት ነው። ለኢትዮጵያ አንድነትና ክብር ጸረ ዘረኛው ትግል ተፋፍሞ መቀጠል ያለበት ነው። ፍዳውን ሲበላ የቆየው ህዝብ በግማሽ ድል አገኘው በሚል እጁን ማጣጠፍና ትጥቁን መፍታት የለበትም። ሻቢያ የኢትዮጵያ ጠላት እንጂ ወዳጅ አይደለም። ሐቁን እንረዳ፣ አንሳት፣ አንደናገር። ድል ለኢትዮጵያ አንድነት ኃይሎች። ወያኔ ኢህአዴግ ኦዴፓ ብልጽግና ዋቅዳ ውሃመልስ የፖለቲካ ጨዋታ ነው። ኢትዮጵያ ሀገራችን በጽንፈኞችና ጠባቦች በተቀነባበረ ሴራ እየታመሰች 3 አስርት ዓመታትን አስቆጠረች። እነዚህ ዘረኞችና ጠባቦች ራሳቸውም የተዋረዱ ዓላማቸውም የዘቀጠ አስተሳሰባቸውም የበሸቀጠ ዓላማቸውም የተጣረሰ ተግባራቸውም የተወገዘ በመሆኑ አገራችን የተዋረደችበት ዘመን ቢኖር ይህ የ30 ዓመታቱ አገዛዝ ዘመን ነው። ጠባብነትና ዘረኝነት ስግብግብና ራስ ወዳድ በመሆኑ ጉጉትና ፍላጎቱ ሁሉ ከኔ ወዲያ ላሳር ባይ ነው። ስልጣንና የግል ጥቅም ያሳዋራቸው መሆኑንም በተግባር የተመለከትነው እውነት ነው። የዛሬዋን ብቻ እንጂ የትላንቱን ዘወር ብሎ መመልከትና የነገዋን ኢትዮጵያ ጣፈንታ መረጃና መገመቻ ህሊና የሌላቸው የስንኩል አስተሳሰብ ቁራኛ መሆናቸውን በአገራችን በተጨባጭ የተመለከትነውና ዛሬም እያየነው ያለ እውነት በመሆኑ ለማንኛውም ኢትዮጵያዊ ነጋሪ አያሻውም። ታሪካችን ተክዷል፣ ተበርዟል። ኢትዮጵያዊ ክብራችን ተዋርዷል። ኢትዮጵያዊ መለያ ምልክቶቻችን ላይ ሆን ተብለው የተሰሩ የዘረኞች ሥራዎች ገሃድ ተስተውለዋል። በሰንደቅ ዓላማችን ላይ አዋራጅ ተግባራት መፈጸማቸውን የሚረሳ ወይም የማያውቅ ኢትዮጵያዊ አለ ማለት አይቻልም። የእምነት ቦታዎች እንዲጠፉ፣ ሃይማኖት እንዲረስ፣ በፖለቲካ ካድሬዎች እንዲመሩና እንዲታዘዙ ተደርገዋል። ሐሰት የሚል ካለ የአባ ጳውሎስን የጵጵስና ሹመትንና ተግባሮቻቸውን እናስታውሳለን። በዋልድባ ገዳም ላይ የተወሰዱ እርምጃዎችንም እናስታውሳቸዋለን። የመስጊድና ቤተክርስቲያናት ቃጠሎም ቢሆን በኢትዮጵያ ታሪክ የተስተዋለው በባዕዳን ወራሪ ኃይላት እንጂ በኢትዮጵያ ምድር ተወልደናል ከሚሉ ከሃዲዎች እንደተፈጸመ የታሪክ ማስረጃ የለኝም። ኢትዮጵያ ክብሯ የተዋረደበት ሉዓላዊነቷ የተደፈረበት ዘመን እንዳለፈው 30 ዓመታት በአገራችን ምድር አልተስተዋለም የሚል ድምዳሜ የሚያንስ እንጂ የሚበዛ ሊባል የማይችል እንደሆነ ውጤቶቹ በተጨባጭ ይስተዋላሉ፣ ምስክርነታቸውንም ይሰጣሉ። በኢትዮጵያውያን ላይ የተፈጸሙ ጭፍጨፋዎችና የሰብአዊ መብት ጥሰቶችም ከእስከ ተብለው የሚገለጹ ስላለመሆናቸው በድፍረት የምንናገረው እውነት ነው። ወያኔና ኦነግ በአሶሳ፣ በአርባ ጉጉ፣ በወተር፣ በአሰቦት፣ በበደኖ ወዘተ የተፈጸሙ የአማራ ሕዝብ ፍጅቶችን ስናስታውስ የዛሬዎቹ የወሎ፣ የመተከል፣ የሐረር፣ የባሌ፣ የአሩሲ ወዘተ ጨፍጨፋዎች የቀድሞዎቹ አካልና ቀጣይ አረመኔያዊ ተግባራት እንጂ አዲስ ውጥኖች አለመሆናቸውን መረዳት ይበጃል። ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና በውርስ የተሸጋገረ የሀገራችን ህልውና ድቀት መንስኤና ውጤት መሆኑን ለመገምገምና ለመረዳት ይጠቅማል። ወያኔ ኢህአዴግ በኢትዮጵያና ኢትዮጵያዊነት ውድቀት ዋነኛው መንስኤ ነው። የወያኔ መጥፎ ተግባራት ውጤት በሆኑ ውድቀቶቻችንም ተጠያቂው ወያኔና በዙሪያው የነበሩ ግትልትል ቡድኖች ናቸው። በወያኔ ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ኦርቶዶክስ፣ ጸረ አማራና በጥቅሉ ጸረ ዴሞክራሲ ዓላማው ተኮትኩተው ያደጉና በጥፋት ጠበሉ የተጠመቁ አዲሶቹ ሹሞች የወያኔን የጥፋት ተልእኮ አስቀጣይ ሆነው ቀጠሉ እንጂ ለውጥ አላመጡም፣ ሊያመጡም አይቻላቸውም። ይበልጥ እንዲወሳሰብ አደረጉት እንጂ ኮሎኔሉ ኢትዮጵያ ኢትዮጵያ የሚለው የተደጋገመ የውሸት ሰበካው ከወያኔ የተለየ አያደርገውም። የወያኔ ኢህአዴግን ጸረ ኢትዮጵያ ተግባራትን ስናነሳ ወያኔ የኢትዮጵያን ሉዓላዊነት አስደፈረ፣ የዘር ፍጅት ፈጸመ፣ ሀብቷን ዘረፈ፣ ንብረቷን መዘበረ፣ ኢትዮጵያዊ ምልክቶቻችንን አዳከመ፣ አጠፋ፣ ለባዕዳን አሳልፎ ሸጠን፣ ተገዢ አደረገን ብለን ስንወነጅል ኮሎኔሉንና አገዛዙን ከነዚህ እኩይ ተግባራት ነጻ የምናደርግ ከሆነ ተሳስተናል። መሳሳት ብቻ ሳይሆን በአገራችንና በዜጎቿ ላይ ታሪክ ይቅር የማይለው ክህደት መፈጸማችንንም መዘንጋት የለብንም። እንደ ወያኔ የባዕዳን ሹምነቱንና ጥቅም አስጠባቂነቱን እኛ እንካደው ወይም እያወቅን አናውቅም ብለን እናድበስብሰው ብንል እንኳ ሿሚዎቹ አያምኑንም፣ እንዲያውም ይሳለቁብናል፣ ያሾፉብናል እንጂ። በኮሎኔሉ የሰላም ሽልማት ጋር በተያያዘ ትራምፕ በአደባባይ የዘባረቀውና እውነትም ያደረገውና በአደባባይ ያፈጣውን ሚስጥር ለብሏል። ስለዚህ ኢትዮጵያ ከተለመደው የባዕዳን የእጅ አዙር ቅኝ አገዛዝና ከተባበረ የባዕዳን ጥቃት አልተላቀቀችም። በማር ከተለወሰ መልካም መሳይ መርዘኛ የባዕዳን ምክር አልተላቀቀችም። በዚህ አጋጣሚ ኢትዮጵያ ከአጼ ምኒልክ በኋላ ለኢትዮጵያ በገዥነት ወደ ስልጣን የወጡ ገዢዎች ሁሉ ከባዕዳን ኃይላት ተጽዕኖ ስር ነጻ ነበሩ የሚል እምነት የለኝም። አሜሪካና እንግሊዝ በኃይለ ሥላሴ አገዛዝ ዘመን በኢትዮጵያ ጉዳይ አድራጊ ፈጣሪዎች ነበሩ። የንጉሡ አገዛዝ ፖለቲካዊና ዲፕሎማሲያዊ ድጋፍ ሰጪዎች ነበሩ። የስልጣን ወንበራቸው ጠባቂዎችም ነበሩ። ለውጥ አምካኝ አጋሮቻቸውም ነበሩ። የ1953 ዓመተ ምህረት መፈንቅለ መንግስትን አክሻፊዎቹ እነሱ ነበሩ። በተማሪው ትግል ውስጥ ባንዳዎችን በጥቅም በመግዛትና የተማሪው ትግል እንዲከፋፈል በማድረግ በኩል ሚናቸው ቀላል የሚባል አልነበረም። ፋሽስታዊው ደርግ በማያውቀው ሶሻሊስታዊ ርዕዮተ ዓለም ውስጥ ገብቶ ለ17 ዓመታት በስልጣን መባጀት የቻለው ከሩሲያና ኩባ ጉያ በመሸጎጥ ነበር። በእነሱ ተጽዕኖ ስር ነበር መለስ ዜናዊና ወያኔ ከአጼ ምኒልክ ቤተ መንግስት ገብተው ለ27 ዓመታት መቆየት የቻሉት በእንግሊዝና አሜሪካ እግር ላይ በመነጠፍ መሆኑንም እናውቃለን። ኮሎኔሉ ደግሞ ከተለመዱት ምዕራብ አገራት በተጨማሪ እነ ሳውዲንና ኢሚሬትስን በዙሪያው ኮልኩሎ ነው ወደ ስልጣን የመጣው። ከዚህ አንፃር በባዕዳን ኃይላት ድጋፍ ወደ ስልጣን መምጣት ስር የሰደደ ችግራችን ነው። ይህ አካሄድ ደግሞ የአገራችንና የዜጎቿን ህልውና ከእድጡ ወደ ማጡ እያደረገ በቁልቁሎሽ ከነዳን በርካታ ምክንያቶች ውስጥ አንደኛውና ዋነኛ ከሚባሉት ውስጥ የሚካተት ነው። በሌላ በኩል የኮሎኔሉና አገዛዙ የውስጥ ገበና ሲገለጥ ከወያኔ ጋር የተመሳሰሉ እንጂ የተለየ ዓላማና ምግባር እንደሌለው ለመረዳትና ለመገምገም የጠለቀ ጥናትና ምርምርን ጠያቂ ጉዳይ አይደለም። ለውጥ አለ ከተባለም ወያኔ ኢህአዴግ ወደ ኦዴፓ ብልጽግና መቀየሩ ብቻ ነው። ትላንት በጥቂት የትግራይ ተወላጅ ነን ባይ ዘረኞችና ጽንፈኞች ስንገዛ ነበር፣ ዛሬ ደግሞ ከኦሮሞ ህዝብ ውስጥ ከወጡ ጠባቦችና ጽንፈኞች እጅ ወድቀናል። ዓላማቸውና ምግባራቸው ቅንጣት ያህል ለውጥ አልታየበትም። ወያኔ ኢህአዴግ ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ አማራ፣ ጸረ ኦርቶዶክስ ጥላቻ ነበረው። የዛሬዎቹም ቀጠሉበት እንጂ ወደ ኋላ አላሉም። ወያኔ ኢህአዴግ የቡድን ዝርፊያን አካሂዷል። የኦዴፓ ብልጽግናም ቀጥሎበታል። በሶስት የኦዴፓ ብልጽግና አገዛዝ ዓመታት ውስጥ ከ13 እስከ 14 ሚሊዮን ሄክታር መሬት በላይ በአዲስ አበባ ዝርፊያና ወረራ የተፈጸመበት መሆኑን በይፋ ተነግረናል። በዚህ የመሬት ወረራና ዝርፊያ ላይ ተሳታፊዎቹ የአገዛዙ አካላትና አባላት ብቻ ሳይሆኑ ለማዳ የሚባሉ ተቃዋሚዎችም ሳይቀሩ የተሳተፉ መሆናቸውን ስንሰማ ጉድበላ ገሬ አስብሎናል። ወያኔ ኢትዮጵያን ለኔ ብቻ ከሚል ስግብግብነቱ በመነሳሳት የአንድ ብሔር አገር ለማድረግ ያለመውን ቅዠት እነዚህም ህልሙን ከማለም ወደ ኋላ አለማለት ብቻ ሳይሆን እቅዱን በተግባር ጀምረውታል። የኦሮሞው ጠባቦችና ጽንፈኞች አዲስ አበባ ከኛ ብለው አላቆሙም። አዲስ አበባን ከላይ እስከ ታች የኦሮምኛ ተናጋሪ ዘረኛ ሹመኞችን በማስቀመጥ የህልማቸውን ጅምር እያሳዩን ነው። በኢትዮጵያ የበቀሉ ዘረኛና ጽንፈኛ ወያኔዎችም ሆኑ ወራሾቻቸው የኦሮሞ ጽንፈኞች የአማራውን ህዝብ እንደ ህዝብ ለምን ይጠሉታል ብሎ መጠየቅ ቢዘገይም ዛሬም ተገቢ ነው። መልሱ ባጭሩ በኢትዮጵያ መዳከምና በኢትዮጵያዊነት ውድመትና ድቀት ላይ የማይደራደር አቋም ስላለው ብቻ ነው። የኦርቶዶክስ ተዋህዶ ሃይማኖትስ ለምን ዘመቻ ይከፈትበታል? ለምንስ ይተባበሩበታል? ለዚህ ጥያቄም አጭሩ ምላሽ የኢትዮጵያና ኢትዮጵያዊነት የታሪክ ምንጭ የሆኑ በርካታ ታሪካዊ ሰነዶችን በጉያው የያዘ በመሆኑ ብቻ ሳይሆን ለሚያራምዱትና ለሚያራግቡት የውሸት ትርክት ማርከሻ የሚሆኑና በኢትዮጵያ ግንባታ ላይ ትልቅ ድርሻ የነበረውና ያለው በመሆኑም ጭምር ነው። እነዚህና መሰል ጥያቄዎች ሲነሱ እንደ ዛር ውላጅ የሚያንቀጠቀጣቸውና የሚያንዘፈዝፋቸው መኖራቸውን አልዘነጋም። እነማን ሊሆኑ እንደሚችሉም ጭምር አውቃለሁ። ለኢትዮጵያ ጥፋትና ውድቀት የተሰለፉ ዘረኞችና ጠባቦች እንዲሁም በአገር ሀብት የተማሩና ለባዕዳን ኃይላት በድለላ ተግባር የተሰማሩ ምሁራን ተብዬዎች በዚህ ውስጥ እንደሚካተቱ አልጠራጠርም። በሌላ በኩል ኮሎኔሉና አገዛዙ ወያኔን እየወጋ ባለበት ሁኔታ ኮሎኔሉ ለምንስ ሲነካል ለምንስ ዝምቡ እሺ ይባላል ባዮችም እንደሚነሱም ይገባኛል። ለነዚህ ደግሞ አልሰመን ግባበለው ከማለት ሌላ የምለው የለኝም። ወያኔም ሆነ ኦዴፓ ለኢትዮጵያም ሆነ ለዜጎቿ የግንቦት እጣቆች ናቸውና ሁለቱም ከኢትዮጵያ ምድረገጽ እንዲጠፉ አቋሜም ምኞቴ መሆኑን ግን በድጋሚ እነግራቸዋለሁ። ለኔ ወያኔ ወይም ኦዴፓን መደገፍ ወይም መተባበር በውሃ መሞት ትፈልጋለህ ወይስ በእሳት ትሞታለህ አይነት ምርጫ ነው። በምንም ይሞት በምን ለኔ ያው ሞት ነው። ከነዚህ ዘረኞችና ጽንፈኞች ለኢትዮጵያ ሕዝብ የሰላም የዘንባባ ዝንጣፊን ማግኘት ይቻላል የሚል ቅዠት የለኝም። ኦዴፓ ብልጽግና ከወያኔ ኢህአዴግ ምን የተለየ የፖለቲካ ፍልስፍና አለው? ምን የተለየ ባህል አለው ቢባል መልሱ ምንም የሚል መሆኑን አውቃለሁ። ኦዴፓ ብልጽግና ወያኔ በተጓዘበት መንገድ ነው እየፈሰሰ ያለው። ከወያኔ የወረሱት አፍራሽ ባህል ነው እየመረጡ ያሉት። ወያኔ የተከተለውን መንግስታዊ አወቃቀርና የሰው ኃይል አመዳደብን ነው እየተጠቀሙ ያሉት። ወያኔ መንግስታዊ መስሪያ ቤቶችን ሁሉ በትግርኛ ተናጋሪዎች እንዲዋጡ አደረገ። ኦዴፓዎች በኦሮምኛ ተናጋሪዎች እንዲጥለቀለቁ አደረጉ። ውጤቱ ዝቅጠትና ውድቀት ሆነ። የሁሉንም መንግስታዊ መስሪያ ቤቶችን መዘርዘር ባይቻልም በወታደራዊ መስሪያ ቤቶች የሚስተዋለውን የዩኒፎርም ዝርፊያን ማንሳት ይቻላል። የመከላከያ የፌደራል ፖሊስና ልዩ ኃይል መለያ ልብሶች በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ዝርፊያ ይፈጸምባቸዋል። የኦነግ ሸኔ ታጣቂዎች የቡድን ዘራፊዎች የወታደራዊ መለዮ ለብሰው ነው ህዝብ የሚጨፈጭፉት ሀብት የሚዘርፉት አዲስ አበባን ጨምሮ። የኢትዮጵያ ህዝብ ዛሬ ወታደሩን ከሌባ ፖሊሱን ከገዳይ መከላከያውን ከጨፍጫፊ መለየት ባለመቻሉ ለጥቃት ተጋልጧል። ለመንግስት ተብዬ ከዚህ የበለጠ ውርደት ከዚህ የበለጠ ዝቅጠት ያለ አይመስለኝም። ስነ ምግባር የለሾችን በዘር ግንድ እየመረጡ ከመሰግሰግ የመጣ ተግባር ነው። በመጨረሻም ወያኔ ኢህአዴግ ወይስ ኦዴፓ ብልጽግና ለኢትዮጵያና ዜጎቿ ለምርጫ የሚቀርቡ አይደሉም። ሁለቱም መወገድ ያለባቸው ዘረኞች ናቸው። ኢትዮጵያን ማረጋጋትና ዘላቂ ሰላሟን ማስፈን የሚቻለው ሁሉን አሳታፊ የሆነ ጠንካራ የሽግግር መንግስት ሲቋቋም ብቻ ነው። ይህ ደግሞ በተባበረ ትግል እንጂ በልመና የማይገኝ መሆኑን አውቀን የተባበረ ትግላችንን መቀጠል ብቻ ነው። ወያኔ ኢህአዴግ ወይስ ኦዴፓ ብልጽግና ውሃ ቅዳ ውሃ መልስ የፖለቲካ ጨዋታ ነው። ይህ መቆምና መወገድ አለበት። ኢትዮጵያና ኢትዮጵያዊነት ለዘላለም ይኖራሉ። ጽንፈኞች ዘረኞች ይከስማሉ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ። ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም። ህዝባዊ ትግሉ እስካላስገደዳቸው ድረስ ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። በጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት፣ ከ28 ዓመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹማግን ተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረካችን አንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲተጠርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ለራሹ ዴሞክራሲ ለሰፊው ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና አብዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ ከተማየ ተላከ ኮሎኔል ስሬት ያመጣልናል። እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስከትሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያኒን አፍቀረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም። ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። ባገነናዊ ግን ባስክሮ አሜሪካ የነሆልደ ለመንግስት ነው የምትመኝልን ለታቆምም እየጣረች ያለችው ይሄንኑ ነው የገዢ ምርጫዋም ይሄን የሚከተል ነው ነጻ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም ሉሙምባን ገድላ ሞቡቱን ለስልጣን ያበቃቸው ንክሩማህን አስገልብጣ ቡችን ለመንግስት ያቆመችው አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃቸው ሻዕቢያን ደግፋ ለግንጠላ ያበቃቸው የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም ጋሬጣ ነበረች አሁንም በዚሁ ብሶባት ቀጥላለች ያገራችንና ያከባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል የሻቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል ለዚህም ነው ለሴራቸው ክፍትና ግልጽ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው የአጓጉል ፍቅር ሰበካው አገርን ያሳጣል ግለሰቦች ፍቅር ይኖራችሁ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ አምባሳደር መሾም ለምህረት ህግ ማዘጋጀት ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው ፍትህን እንደገና በአፍጢሟ መድፋት ነው ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው መፈክሮቻችን ህዝባዊ ናቸው በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ይቃጡ በዚህ መስማህይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅስ ዝግጁ ሆነን መገኘት የለብንም ወያኔ ይወገድ ሁሉን አቀፍ የሽግግር መንግስት ምስረታ ዓለምንም ወለም ዘለም እውን ይሁን ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው በደሉ ያልደረሰበት ይህ ባይገባው ምክንያት አለው ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀር አይደለም የሰማት ደም ፍትህ ያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም ታሪክን አንረሳም ዳግም እንዳንረግ ዳግም እንዳንሳሳት ከዚህ አንፃር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው
የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ህዝብንን ሁለት አይደለንም ሲል ከሰላሳ ዓመት በላይ ልዩ ህዝቦችንን አማራ ኢትዮጵያ ቀኝ ገዝቶናል እኛ ፓስታ በሊታ ስልጡን ህዝብነን አማራ ኢትዮጵያኖች ኋላ ቀር ህዝቦች ናቸው ንጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብነን ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አግላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እጥድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝምብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካተ ብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ ምጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን፣ ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ህዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ መጥቶርቀን በእናቴን መልሱ ገልጸነው በባድሜና ባዲሮ ቢወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍቶኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳናው ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍትላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያፈረሽ ምጪው ጊዜ መጥቶላታል። እስራኤል የቀይ ባህር ባረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላፋና ጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉን አላንዳንዶቹ ኢትዮጵያ አሰብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባሽ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥቶ ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባሽ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ንፈትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላስ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናቀር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው ለወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የእነ አዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ሲል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። ባስማራና ባዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጠላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋ ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን፣ የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ በስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሪንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ።